የአሜሪካ ድምጽ ራዲዮ ጣቢያ ነው።
መጀመሪያውኑ ለምን ለዛ እንደቀረበ ተከራክረናል። አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይህ መሰረታዊ የህግ ምክር ቤቱ እኮ ጊዜው ይራዘም ብሎ የሚጠይቅ አካል እኮ ነው።
የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ድምፅ ነው የሰማችሁት። በትላንትናው ዕለት የፌዴሬሽን ምክር ቤት ያሳለፈውን ውሳኔ የተቃወሙት የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በጋራ የኦጋዴን ነጻነት ግንባር ኦብነግ ደግሞ በተናጠል የተቃውሞ መግለጫዎችን አውጥተዋል። የኦፌኮ ሊቀመንበር ማስተያየት የድርጅታቸውን መግለጫ ተንተርሶ በተደረገ ቃለ ምልልስ ከሰጡት የተወሰደ ነው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ የተጋለጠ ሰው በምርመራ መረጋገጡ ይፋ ከተደረገ ዛሬ 90 ቀን ሞላው። በተለይ ካለፉት 4 ሳምንታት ወዲህ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ ነው። ለዚህም አንዳንዶች ምክንያት ናቸው የሚሏቸውን ጨምሮ የተሰጡ አስተያየቶችን ያካተተ ዘገባም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ከሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር የዛሬ ሐሙስ ሰኔ 4 2012 ዓ.ም ምሽት አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉስ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በእያሉበት ሆነው የዕለቱን ዝግጅት ካስተናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ።
ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ታላቁን ህዳሴ ግድብን በተመለከተ ኢትዮጵያ፣ ግብጽና ሱዳን ፍትሃዊና በትክክል የተመጣጠነ ተጠቃሚነትን የያዘ ስምምነት ላይ ይደርሱ ዘንድ የማመቻቸት ኃላፊነቷን እንደምትቀጥል ፕሬዝደንት ዶናልድ ትራምፕ በድጋሚ አረጋገጡ። በሌላ በኩል የኢትዮጵያ የውሃ የመስኖና የኤነርጂ ሚኒስቴር ተቋርጦ የነበረው የሶስቱ ሀገሮች ድርድር እንደ አዲስ መጀመሩን አስመልክቶ ባወጣው መግለጫ ግብጽ በአንድ በኩል በዚህ ድርድር እየተሳተፈች በጎን በጸጥታ ምክር ቤት በኩል ዲፕሎማሲያዊ ጫና ለመፍጠር የምታደርገው ጥረት ግልጽነትና ቅንነት የጎደለው አድራጎት መሆኑን ጠቅሷል። የቪኦኤዋ ፓትሲ ኪዲስዋራን ዘገባና የሚኒስቴሩን መግለጫ የያዘ ዘገባ ሀብታሙ ስዩም አሰናድቷል።
ለስድስት ወራት ያክል ተቋርጦ የነበረው የኢትዮጵያ፣ ሱዳንና ግብጽ የህዳሴ ግድብን የሚመለከት ድርድር ከሰሞኑ አንሰራርቷል። የሶስቱ ሀገራት የውሃ ጉዳይ ሚኒስትሮች እንደተሳተፉበት በተነገረው ድርድር ሁለተኛ ቀን ውሎ የመጀመሪያ ሙሌትና አመታዊ እንቅስቃሴ ወይንም ኦፕሬሽንን በተመለከተው ውይይት ኢትዮጵያ ያላትን ወቅታዊ አቋም ማጋራቷን የውሃ መስኖና ኢነርጂ ሚኒስቴር ባወጣውና በሀገሪቱ የውጭ ጉዳይ ሚኒስቴር ገጽ ላይም ጭምር በታተመ መግለጫ ላይ ተነቧል። በዚህ ድርድር ኢትዮጵያ የመጀመሪያ ሙሌትና አመታዊ አሰራር መርሆችና ህጎችን በተመለከተ ለእውነተኛ ንግግርና ድርድር ያላትን ቁርጠኝነት ማረጋገጧን፣ በውሃ ሚኒስትሮች ደረጃ ንግግር መጀመሩንም በበጎ እንደምትቀበለው አስታውቃለች። የህዳሴ ግድብን የተመለከተው የመርሆች ሰነድ ሙሉ በሙሉ መከበር እንዳለበት አጽንኦት የሰጠችው ኢትዮጵያ የታዛቢዎች ሚና ድርድሩን ከመመልከትና በሶስቱ ተደራዳሪዎች ጥያቄ የተሻሉ ልምዶችን ከማካፈል የዘለለ መሆን እንደሌለበት ስምምነት ላይ መደረሱ በመግለጫው ላይ አስታውቃለች። የሀገሪቱ ተወካዮች በጎረጎሳውያኑ የካቲት 12 2020 በተገናኙበት ወቅት በህግና ቴክኒክ ቡድኖቻቸው የቀረበው ጅምር ሰነድ የድርድሩ መሰረት መሆን እንዳለበት፣ ኢትዮጵያና ሱዳንም በየፈርጃቸው የመጀመሪያ ምዕራፍ ውሃ ሙሌትና አመታዊ አሰራርን የሚመለከቱ መርሆችና ህጎችን ማስገባታቸውን መግለጫው አንስተዋል። በዚህ መግለጫ ላይ ኢትዮጵያ፣ ግብጽ በአሁኑ ድርድር ላይ እየተሳተፈች፣ በሌላ በኩል ደግሞ በጸጥታው ምክር ቤት በኩል ኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር የምታደርገው ጥረት የግልጽነትና ቅንነት ምልክት አይደለም ስትል ወቅሳለች። ተደራዳሪዎች ሐሳቦቻቸው በመርሆችና ህግጋት ውስጥ ይካተቱ ዘንድ እውነተኛ ንግግርና ድርድር እንዲኖር ኢትዮጵያ ጥሪ አድርጋለች። ዓለም አቀፉ ማህበረሰብም ይሄ ይሁን ዘንድ ሀገራቱን እንደሚያሳስብ ተስፋዋን ገልጻለች። በርቀት መገናኛ እየተደረገ የሚገኘው ውይይት ከማክሰኞ፣ አርብና እሁድ ውጪ ባሉት ቀናት እንደሚቀጥልም ተነግሯል። ይህ በእንዲህ ያለ የግብፁም ፕሬዚዳንት አብዱል ፈታ አልሲሲን በቀጠናዊ ጉዳዮች ያነጋገሩት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የህዳሴ ግድብን በተመለከተ ሶስቱ ሀገራት ፍትሐዊ፣ ተገቢና ምክንያታዊ ውል ይገቡ ዘንድ ሀገራቸው ሁኔታዎችን ለማመቻቸት ቁርጠኛ መሆኗን በድጋሚ አረጋግጠዋል። በጎርጎሳውያኑ የካቲት ወር ላይ ኢትዮጵያ በዩናይትድ ስቴትስ የገንዘብ መስሪያ ቤትና የዓለም ባንክ ታዛቢነት እየተከናወነ ከነበረው ድርድር የማጠቃለያ ምዕራፍ በጉዳዩ ላይ የውስጥ ምክክር አድርጌ አልጨረስኩም በሚል ሳትሳተፍ መቅረቷ ይታወሳል።
በኢትዮጵያ በቀጠሉ የኮሮና ቫይረስ ምርመራዎች ባለፉት 24 ሰዓታት 164 ለቫይረሱ የተጋለጡ ሰዎች መገኘታቸውን የጤና ሚኒስቴር አስታውቋል። 6630 ሰዎች ተመርምረው የተገኙት 117ቱ ወንዶች 47ቱ ሴቶች ሲሆኑ ከአንድ ዓመት እስከ 92 ዓመት የዕድሜ ክልል የሚገኙ ኢትዮጵያውያንና አንድ የውጭ ሀገር ዜጋ መሆናቸውን ገልጿል። 104ቱ አዲስ አበባ ሲሆኑ 26 ሶማሌ ክልል፣ 22 ከአማራ፣ 4 ከትግራይ፣ 4 ከደቡብ፣ 2 ከኦሮሚያ፣ 1 ከሐረሪና አንድ ሰው ከቤንሻንጉል ጉሙዝ ክልል መሆናቸውንም ዘርዝሯል። ከኮቪድ-19 በተያያዘ የአምስት ኢትዮጵያውያን ህይወት ማለፉንም ገልጿል። በበሽታው ለህልፈት የተዳረጉት 40 መድረሳቸውን አክሎ አስታውቋል። ዛሬ ያረፉት 4 ወንዶችና አንዲት ሴት ሲሆኑ 3ቱ በለይቶ ማቆያ የነበሩ መሆናቸውንና 2ቱ ግን በአስከሬን ምርመራ ለቫይረሱ ተጋልጠው እንደነበረ የታወቀ እንደሆነ ነው የጤና ሚኒስቴር መግለጫው ጨምሮ ያወሳው። የኮሮና ቫይረስ ወረርሽኝ ወደ አፍሪካ ያውም ስርጭቱን በቀላሉ ለመግታት ወደማይቻልባቸው ገጠራማ አካባቢዎች ስር እየሰደደ ነው ሲል የዓለም የጤና ድርጅት አሳስቧል። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
የዓለም የጤና ድርጅት በኮሮና ቫይረስ የተያዙና ህይወታቸው ያለፉ ሰዎችን ቁጥር በጊዜ ሂደት ቀምሮ ባወጣው መረጃ መሰረት ቫይረሱ አፍሪካ ውስጥ በፍጥነት እየተሰራጨ ነው ብሏል። ትላንት ረቡዕ ሰኔ 3 2012 ዓ.ም ምህረት የወጣውን መረጃ መሰረት አድርጎም በአፍሪካ የ5000 ሰዎች ህይወት አልፏል፣ 200000 ሰዎች ደግሞ በቫይረሱ ተይዘዋል ብሏል። ድርጅቱ የአፍሪካ ዳይሬክተር ማቺዲሶ ሞይቴ እንደተናገሩት ቫይረሱ በአፍሪካ 100000 ሰዎችን ለመያዝ 98 ቀናት እንደወሰደበት ገልጸው ቀሪዎቹን 100000 ሰዎች ለመያዝና ቁጥሩን ወደ 200000 ለማሻቀብ ግን የወሰደበት ጊዜ 19 ቀናት ብቻ ነው ብለዋል።
So even though these cases in Africa account for less than 3% of the global total, it's clear that the pandemic is accelerating.
ምንም እንኳን በዓለም አቀፍ ደረጃ ካለው የቁጥር መረጃ አንጻር የአፍሪካ ከሶስት በመቶ ያነሰ ቢሆንም በአሁኑ ሰዓት ግን በፍጥነት እየተዛመተ ነው። በአህጉሩ ከሚገኙት 54 የአፍሪካ ሀገራት ውስጥ 75 በመቶ የሚሆኑት በቫይረሱ የተያዙ ሰዎች የሚገኙት በ10 ሀገራት ውስጥ ነው። 71 በመቶ የሚሆኑት ሟቾች ደግሞ በአምስት የአፍሪካ ሀገራት ውስጥ ይገኛሉ።
ደቡብ አፍሪካን በመሳለ ያነሱት ማቺዶሶ ሞይቴ ደቡብ አፍሪካ ቫይረሱ በተያዘባቸው ሰዎች ቁጥር ከፍተኛውን ቦታ ስትይዝ መረጃዎች እንደሚያሳዩት ደግሞ የቫይረሱ ስርጭት በአውሮፓና በዩናይትድ ስቴትስ ከነበረውና ከታየው ሁኔታ ጋር ተመሳሳይነት አለው ብለዋል። ይህም ማለት ህይወታቸው እያለፈ ያለው ሰዎች ከ60 አመት በላይ የሆኑና እንደ ስኳር፣ የደም ግፊት፣ የሰውነት ክብደት መጨመርና የመሳሰሉት የጤና ችግር ያለባቸው ሰዎች ናቸው ብለዋል። ቫይረሱ ወደ አፍሪካ በየካቲት ወር መግባቱን ያስታወሱት ሞይቴ ከዚህ አንጻር ሲታይ አህጉሪቱ እንደ ኢቮላና ኤችአይቪ ያለውን የበሽታ ስርጭት በመቆጣጠር በኩል ቀደም ሲል የነበራቸውን ልምድ ኮቪድ-19ንም እስካሁን ባለበት ሁኔታ እንዲቆይ ለማድረግ እድል እንደሰጣቸው ገልጸዋል። በቤት ውስጥ የመቀመጥ ውሳኔና አካላዊ መራራቅን በተመለከተ የወሰዱት ፈጣን እርምጃም እስካሁን የነበረውን የቫይረሱን ስርጭት መጠን ዝቅ ያለ እንዲሆን አድርጎት ነበር ይላሉ። በአሁኑ ሰዓት ግን በቂ የሆነ የምርመራ ቁሳቁስ አቅርቦት ባለመኖሩ ከዋና ዋና የሀገሪቱ ከተሞች ወደ ገጠራማው ክፍል እየተዛመተ መሆኑን እንዲሁም ከዚህ በኋላ ውጤታማ የሆነ ክትባት እስኪገኝ ድረስ በአፍሪካ የስርጭት መጠኑ ከፍተኛ ሊሆን እንደሚችል የቁጥሩ መጨመር አመላካች ነው ብለዋል። ይህም ሆኖ ግን መንግስታት ስርጭቱን ለመግታት ከፍተኛ ጥረት እያደረጉ መሆኑን ተናግረዋል። በዛሬው መረጃ መሰረት በመላው ዓለም 7 ሚሊዮን ሰዎች በኮሮና ቫይረስ ሲያዙ 400000 ሰዎች ደግሞ ህይወታቸውን አጥተዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከሁለት ሚሊዮን ማለፉ ተገልጿል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 ወረርሽኝ መረጃ ማዕከል ዛሬ ባወጣው አሃዝ መሰረት የቫይረሱ ተያዦች ቁጥር 2,464 ደርሷል። በበሽታው ሳቢያ ህይወታቸው ያለፈው ቁጥር ደግሞ 112,924 መድረሱን መረጃው ይፋ አድርጓል። በዚህም በዩናይትድ ስቴትስ በኮቪድ-19 ተጠቂም ሆነ ለህልፈት በተዳረጉ ሰዎች ቁጥር አሁንም ከዓለም ቀዳሚውን ስፍራ እንደያዘች ነች። በ21 ክፍለ ግዛቶች በዚህ ሳምንት ከምን ጊዜውም ቁጥሩ የበዛ የቫይረሱ ተጠቂ አሃዝ እንደተመዘገበም ታውቋል። የሚበዙት አሪዞና፣ ኒው ሜክሲኮ፣ ቴክሳስ እና ዩታ ክፍለ ግዛቶች ውስጥ መሆናቸውን የተጠቀሰው የሰሞኑ አሃዝ ማሻቀብ የታየው በክፍለ ግዛቶቹ የእንቅስቃሴ ክልከላ ትዕዛዞች በተነሱበትና ያንን ተከትሎም የበጋ እረፍት ማብሰሪያ የሆነው የሚሞሪያል ዴይ በዓል በተከበረበት ካለፉት ቅርብ ሳምንታት ጋር የተያያዘ መሆኑ ተመልክቷል። የኮሮና ቫይረስ ስርጭት እየጨመረ መምጣቱን ተከትሎ የካሊፎርኒያ የጤና ባለስልጣናት ለመጪው ጥቅምት ወር የታቀደውን ብዙ ታዳሚ የሚስብ ኮቼላ የተባለውን የሙዚቃና የስነ ጥበብ ፌስቲቫል እንዲሁም የአሜሪካ ሀገረሰብ ካንትሪ ሚውዚክ ፌስቲቫል ሰርዘዋል። ሁለቱም የደጅ ላይ ፌስቲቫሎች መጀመሪያ ላይ ላለፈው ሚያዝያ ወር ታቅደው የነበረ ሲሆን ኮቪድ-19 ስርጭት በጀመረበት ወቅት ነበረ ወደ ጥቅምት የተዛወሩት። የጥቁር አሜሪካዊው ጆርጅ ፍሎይድን ሞት ተከትሎ የቀጠሉት አገር አቀፍ ተቃውሞ ሰልፎች ሳቢያ የቫይረሱ ስርጭት እንደሚባባስ ኤክስፐርቶች ስጋት እያሰሙ ናቸው። የስጋታቸው ምንጭ ተቃዋሚ ሰልፈኞች እጅብ ብለው የፊት መሸፈኛ ጭምብል ሳይለብሱ ሲጓዙ የታዩበት ሁኔታ ስለነበረ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ቴክሳስ ዳላስ ከተማ ውስጥ ከሃይማኖት መሪዎች፣ ከህግ አስከባሪ ባለስልጣናትና ከአነስተኛ የንግድ ድርጅቶች ባለቤቶች ጋር ውይይት እንደሚያደርጉ ተገልጿል። ፕሬዝደንቱ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ እጅ ባለበት ህይወቱ ማለፉን ተከትሎ ለተቀሰቀሰው አገር አቀፍ ተቃውሞ የሚሰጡ ምላሾችን እያጤኑ መሆኑ ተገልጿል። ዋይት ሃውስ እንዳስታወቀው የዳላሱ የክብ ጠረጴዛ ውይይት በአሜሪካ ማህበረሰቦች ውስጥ ታሪካዊ ለሆኑ የኢኮኖሚ፣ የጤናና የፍትህ ልዩነቶች መፍትሄ በሚሆኑ መንገዶች ላይ ያተኩራል ሲል ዋይት ሃውስ አስታውቋል። የዋይት ሃውስ ቃል አቀባይ ኬሊ መክናኒ ትናንት ለጋዜጠኞች በሰጡት ቃል በምክር ቤት የቀረቡ ሐሳቦችም የተዘጋጁ ማስፈጸሚያ ትዕዛዞችም እንዲሁ እየተጠኑ ነው ብለዋል። አስተዳደሩ በቀጣዮቹ ቀናት ውስጥ ያስታውቃል ነው ያሉት። ፕሬዝደንት ትራምፕ የማይደግፉት አንድ ሐሳብ የህግ አስከባሪ አባላትን በግል በፍርድ ቤት ከመከሰስ የሚጠብቃቸውን የህግ ከለላ መቀየር እንደሆነ ነው የተገለጸው። የተወካዮች ምክር ቤት አብላጫ ዲሞክራቶች የሀገሪቱን የፖሊስ አሰራር ህጎች የሚቀይር ህግ ያቀረቡ ሲሆን በሪፐብሊካኖች የሚመራው መወሰኛውም እንዲሁ የራሱን ህግ እያሰናዳ ነው ባል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሰኔ 4 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች ጀምረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በኢትዮጵያ ምርጫ እስኪካሄድ ድረስ አሁን ስልጣን ላይ ያለውን መንግስት በስልጣኑ እንዲቀጥል የፌዴሬሽን ምክር ቤት ያሳለፈው ውሳኔ ሶስት ተፎካካሪ ፓርቲዎች ተቃወሙ። ውሳኔው ለሀገሪቱ ሰላምና መረጋጋት አደጋ ይደቅናል ሲሉም ይሟገታሉ። የዚህ ፓርቲ በህገወጥ መንገድ የስልጣን ጊዜውን ለማራዘም የወሰደው ነው ያሉት እርምጃ አንቀበልም ያሉት ተቃውሞውን ካሰሙት ሶስቱ ድርጅቶች ሁለቱ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግሬስ በጋራ ባወጡት ጋዜጣዊ መግለጫ ነው። መለስካቸው አምሃ ተከታትሎታል።
የኦሮሞ ፌዴራላዊ ኮንግሬስና የኦሮሞ ነጻነት ግንባር በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ባስተራጫቸው መግለጫዎች ትራንት የፌዴሬሽን ምክር ቤት የሰጠውን ውሳኔ ለሀገሪቱ ሰላምና መረጋጋት አደጋ የጋረጠ ነው ሲሉ ገለጡ። በተለይ ኦነግና ኦፌኮ የፈረደረጉት መግለጫ የምክር ቤቱን ውሳኔ ህገ መንግስቱን የጣሰ ብቻ ሳይሆን የሀገሪቱን ሰላምና መረጋጋት አደጋ ላይ ጥሎታል ብለዋል። ሁለቱ ድርጅቶች ቀደም ሲል ለችግሩ አማራጭ መፍትሄ ሐሳብ ሲያቀርቡ እንደነበረ ያመለከተው ይህ መግለጫ ገዢው ፓርቲ ግን በእንቢተኝነት በዚህ ዓመት ሊደረግ የነበረው ምርጫ ሊካሄድ ባለመቻሉ ሊፈጠር የሚችለውን ህገ መንግስታዊ አጣብቂኝ ለመፍታት መፍትሄ ያለውን በተናጠል በህዝብ ተወካዮች ምክር ቤት በኩል ወደ ህገ መንግስታዊ ጉዳዮች አጣሪ ጉባኤ እንዲሄድ አድርጎታል ሲል ይከሳል። በዚህ አማካይነትም ትራንት የፌዴሬሽን ምክር ቤት አሁን ያለው መንግስታዊ አስተዳደር የ2012 አገር አቀፍ ምርጫ ሲከናወን ድረስ እንዲቀጥል መወሰኑን በህገ መንግስቱ በግልጽ የሰፈሩ ድንጋጌዎችን የሚጥስ በመሆኑ አንቀበልም ብለዋል። የኦጋዴን ብሔራዊ ነጻነት ግንባር በተናጠል ያወጣው መግለጫም ተመሳሳይ ቃና ያለውና በምክር ቤቱ የተወሰነ ውሳኔ ለሀገሪቱ ሰላምና መረጋጋት አደገኛ ሁኔታን ሊፈጥር ይችላል የሚል ስጋት እንዳለው አስታውቋል። ገዢው ፓርቲ በተናጠል የወሰደው እርምጃ አግላይ ነው ሲልም ነቅፏል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግሬስ ባወጡት የጋራ መግለጫ ላይ ማብራሪያ እንዲሰጡኝ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን አናግሬያቸዋለሁ።
የፌዴሬሽን ምክር ቤት ውሳኔ መሰረት የሆነውን የውሳኔ ሀሳብ ያዘጋጀው የህገ መንግስት ጉዳዮች አጣሪ ጉባኤንም የሄደበት መንገድም አስመሳይና እውነተኛ ማንነትን ለመሸፈን የተከናወነ ድርጊት እንደሆነ ገልጻችኋል። ጉባኤው ባካሄዳቸው ውይይቶችና የሀሳብ መቀበያ መድረኮች የፍትህ ወዳጆች ሁሉ የተሳተፉበት ሳይሆኑ ገዢውን ፓርቲ የሚደግፉ ሀሳቦች ብቻ የቀረቡበት ነበረ ብላቸዋል። እስቲ እናንተ ሀሳብ እንዴት ወደ ጎን እንደተገፋ ወይንም ወደ መድረኮቹ እንዳይቀርብ ጉባኤው እንዴት እንደከለከለ ያብራሩልኝ።
ሁለት ነገር ነው። አንደኛው ከመጀመሪያው ነው ለምን ለዛ እንደቀረበ ተከራክረናል። አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይህ መሰረታዊ የህግ ስህተት ነው። ይህ ማለም በራሴ ጉዳይ ላይ ዳኛ ሆነው ከጠረቅ ለማን ነው የምትፈዘው? የምክር ቤቱ እኮ ጊዜው ይራዘም ብሎ የሚጠይቅ አካል እኮ ነው ለራሱ። እና መልሴ ለሱ ስትሰጥ በየት ህግ አሰራር ላይ በራሴ ጉዳይ ላይ ዳኛ መሆን በጣም በጣም ስህተት ነው። አንዱ እሱ። ሁለተኛ ነገር ደግሞ የኢትዮጵያ ችግር ህገ መንግስት ችግር አይደለም፣ ህግ ችግር አይደለም። አምስት አመት የምለውን አንድ አካል ስድስት ይበላል፣ ሰባት ወር ሰባት አሳድግ ማለት እኮ ያን ያክል ፖለቲካው ነው እንጂ አንቀጽ መለወጡ እኮ ችግር አይደለም። ፖለቲካው ግን ችግር ነው። ችግሩ ደግሞ በየቦታው ያየን ነው። ሀገሪቷን ካስታወቀ የህገ መንግስትም የፖለቲካ ቀውስ ውስጥ ሊከት ይችላል። ችግራችን ፖለቲካ ነው ላለፉት አምስት አመት።
አዎ ገባኝ። ግን መግለጫችሁ የሚለው ፕሮፌሰር ለይታችሁ ይህንን የህገ መንግስት ጉዳዮች አጣሪ ጉባኤ የሄደበት መንገድ በጣም ኃይለኛ በሆነ አገላለጽ ነው የገለጻችሁት። ሆን ተብሎ የተፈጸመ ድርጊት አድርጋችሁ ያያችሁት ያንን በትክክል መና እንዲነግሩኝ ነው የፈለግኩት። የእናንተ ሀሳብ ምን ያህል ተገፍቷል?
በድርጅት ስራ ይሄ አገር ሌላ ነገር ነው እንጂ መስለት ያቃተው የድርጅት ስራ ይሰራ አንዳንድ ጊዜ እኮ ቲያትርም ይመስላል። በእውነቱ ለመናደርከው በተወሰነ ደረጃ በተወሰነ ክልል ውስጥ ያሉ የተወሰነ አቅጣጫ የሚፈልጉ ዋና ወዳኛም እኮ የመንግስት ሹመኛ እኮ።
ስለዚህ የገዢው ፓርቲ ድርጅታዊ በሆነ መንገድ ሁሉንም አከናውናል ነው የምትሉት?
ገዢው ፓርቲ በራሱ በተቆጣጠረው ሜዳ በፈለገው አቅጣጫ አንዳንድ ጊዜ ቲያትር በሚመስል መንገድ፣ አንዳንድ ጊዜ ደግሞ አንዳንድም እኮ ሰዎች ከየት እንዳመጣቸውም አናውቅም። በኢትዮጵያ ህግ በማስተማርም በመስራትም የምናውቃቸው ሰዎች እዛ ውስጥ አላየም። እንደገና ደግሞ ፍርድ ቤት ክልክል የሚመስል ነገር ከሆነ እኮ ሁለቱም ወገን እኮ መከራከር አለበት። ተስማሚም ያንን የማይፈልጉ ባሉ የሚባሉትም እኛ በምናውቃቸው በራሳቸው መንገድ ተከልክለናል ብሎ ያወጡ አሉ። ሚዲያ ላይ ወጥቶ አንዳንድ ነገር ይናገሩ አሉ። እኛም አካባቢ ማን ነው እስቲ በዚህ ጉዳይ ላይ የቁቀት ያለው ብሎ እኮ አልተጠየቅንም።
አሁን ግን እናንተ በአደባባይ ተጠርቶ ስለነበረ ጉባኤው ተጠርቶ ስለነበረ በጠቅላይ ፍርድ ቤት ፕሬዚዳንቱ የሚመራው ማለት ነው በግልጽ ማስታወቂያ ወጥቶ እንደነበረ ሰምቻለሁ። እና እናንተ ያን መንገድ ፈተናችሁታል? የራሳችሁን ህጋዊ ክርክር ለማቅረብ ሞክራችኋል ማለት ነው?
እኛ በምንለው መስበር ለመከራከር የፈለጉ ያስገቡም እንዳሉ እናውቃለን።
እሺ። እና እነሱ የእነሱ ተጥሏል ተገፍቷል ነው
ለአቅጣጫ የሚያስብ ነገርና ክትሎ ተፈጠረው እንጂ አንደፈነ ገዜ ዋና ጉዳይ እኮ እሱ ብቻ አይደለም ይላል። ዋና መሰረቱ አጣጫው ነው። ይሄ የፌደሬሽን ምክር ቤት በፈለገው መንገድ ነው ይሄን የባራት ጉዳይ ላይ ባሶ ጉዳይ ላይ ትልቁ ትርሱ ነው። ዳኛ ሆኖ መቅረቡ ትክክል አይደለም። ነገሮች ይቀርብ ይችላል ግን ባራት ጉዳይ ላይ ባራቱ ይሉና ላይ ባራቱ ቀጣይ ይላል እንዲወስድ ነው ተደረገው። አንዴ ነው ትክክል። ከዛ በኋላ ደግሞ ትሩ መደለው ያን የለም ታሪክ ሲታት እንደማንሻራ የህግ ክርክር ሳይሆን የአንቀጽ ክርክር ሳይሆን የህገ መንግስት ክርክር ሳይሆን የፖለቲካ ችግር ነው። የፖለቲካ ልዩነት ነው። ቴክኖሎጂ ከፖለቲካ የሚወጣ ፖለቲካ ከህግ አይወጣም።
ከዚህ በፊትም እኛም ሪፖርት አድርገናል። እናንተ መግለጫ ካስታወሱኝ እሱ ሳይሆን በዚህ ዛሬ ባነሳነው ጉዳይ ላይ እንድንነጋገር ነው የፈለኩት። ጥሩ። በመግለጫችሁ በሌላ ስፍራም ገዢው ፓርቲ ገውጥና ተቀባይነት በሌለው መንገድ ስልጣኑን ለማራዘም የወሰደውን እርምጃ አንቀበልም ብላችኋል። በመጨረሻው ላይ በእናንተ በኩል ምን እርምጃ ለመውሰድ አቀዳችኋል?
ያልተቀበለው ለመንግስት እየተናገር ለኢትዮጵያ ቢያሳውቅ ማናገር ያለብን ለአባሎቻችንና ለጋዜጦቻችን እየተናገር ከካውይና ሰላማዊ ትግል መከተል ይችላል ማለት
ነው። ይሄ የፌደሬሽን ምክር ቤት ያስተላለፈው ውሳኔ አሁን በስልጣን ላይ ያለው መንግስታዊ አስተዳደር ቀደም ሲል የገባቸውን ቃሎች በማጠፉ ምክንያት ጽዋው ሞልቶ የፈሰሰውን የህዝብ ቅሬታ አባብሶ ወደ ብርቱ ህዝባዊ ተቃውሞና የኃይል እርምጃ ሊሄድ እንደሚችል ስጋት ገልጻቸዋል። ይህንን ስጋታችሁን ያመስ ጥሪ አድርገው የሚቆጥሩት አሉ። ለምንዚህ ምን መርሳላችሁ?
ያበዘዘ ያደርጋሉ ይሉናል። የሚደራደር አሁንም በሰቀደ አምራችሁ አሽቡ ንጉሱ ሞክሯል፣ ደርግ ሞክሯል፣ መለስ ሞክሯል፣ ኢህአዴግ ሞክሯል አግቶታል። አሁን ደግሞ እናንተ ያንን ተመልሳችሁ የኢትዮጵያ ታሪክ ባለመማር ያ ነገር ውስጥ እንደገና ተመልሳችሁ በስፈት ውስጥ አትግቡ። ለድርድር እየጠየን ማራግ ሀሳባችን ለጠቅላይ ሚኒስትሩ ቢሮ እያቀረብ በግልጽ ቋንቋ እየጻፍን ለመነጋገር እየሞከን ለመደራደር እየሞከን ይህን ሲያደርጉ ይሻላል እያል አማራጩ ይሄ ነው እያል አማራጫችን በሻሸመታ ውስጥ ከቶ በዛ አማራጭ ላይ የሚደራደር እያን ነው ያንን እንትብሎ አበዝ እየሰራችሁ ነው የምለው። ሰዋን አሰቡ ማሳሰብ ካልፈለጉ ህጋዊና ሰላማዊ ትግላችን ግን መቀጠል ከመቀጠል ምርጫ የለንም።
ጥሩ። መግለጫችሁ ፍንጭ እንደሚሰጠው ስጋታችሁ እውነትና እውን ቢሆን አሁን በኢትዮጵያ ካለው ደካማ የልማት መሰረቶች ድህነት፣ የፖለቲካ ጽንፈኝነት፣ በየቀኑ የምንሰማው የወረርሽኙ የመዛመት ፍጥነትና ሌሎች ለቁጥር የሚታከቱ ችግሮች አኳያ የሀገሪቱ ዕጣ ፈንታ ምን ሊሆን እንደሚችል ለማንም ግልጽ ነው። የተፈራው ነገር እንዳላችሁት ቢሆን ይህ እንዳይሆን እናንተ ምን ልታደርጉ አስባችኋል?
ማድረግ ያሉብን ሰላማዊ ሰልፍ እንግዲህ የሚባለው የመጨረሻችን ይሆናል። እሱን እኛ ሳንጠይቅ ጠይቃቸዋል እያሉ ነው። ማን እንደሚያሰራሩ በዛ አካባቢ አልፎ አልፎ እኔም በሚዲያ ላይ ይሰራለሁ። ለማጥፋት ከተዘጋጁ ኃይሎች ጋር የሚሰለፉ ባንዳዎች አሉ ብሎ በቅደሚሁም በምን ሲናገሩ ይሰራለሁ። እነዛ ነገሮች ስለማይጠቅሙ እኛ አቂማችን የፈቀደው መጠነዚያ ህዝባችንን ደግሞ ልሳተፍ በምችልበት ደረጃ ህጋዊና ሰላማዊ ትግላችንን እንቀጥላለን። ለወደፊቱም ይሄ ሙከራ ይቀጥላል። አንድ ቀን እንግዲህ ሰሚ ጆሮ እናገኛለን የሚል ተስፋ አለን። አሁንም ስጋትን እየገለጽኩ ሊሰማ ለሚችል መንግስት አመራር፣ የሀገር ኃላፊነት ላለው አመራር ፖለቲካ ቅርቃት ውስጥ እንዳትገባ፣ ተጨማሪ አደጋ ውስጥ እንዳትገባ እየተናገርን ነው።
በፓርቲዎቹ መግለጫ ላይ የተመለከቱትን የመንግስት አካላት አንዳንድ የስራ መሪዎች ዛሬ ለማነጋገር ያደረግነው ጥረት አልተሳካም። በነገው ዕለት በዚሁ ጥረታችን ቀጥለን በመንግስት በኩል ያለውን ምላሽ ይዘን ለመቅረብ ተስፋ እናደርጋለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው አመሰግናለሁ። በባሌ ዞን ድንሾ ወረዳ የጭነት መኪና አሽከርካሪ ሳዲቅ ሐጂ ኢብሮን በመግደል ወንጀል የተጠረጠሩ 12 ሰዎች በቁጥጥር ስር መዋላቸውን የዞኑ አስተዳደር አስታወቀ። ከተጠርጣሪዎቹ ውስጥ ሁለቱ የመደበኛ ፖሊስ አባላት ሲሆኑ 10ሩ የድንሾ ፓርክ ጥበቃ ሰራተኞች መሆናቸው ተገልጧል። ለዝርዝሩ ሙክታር ጀማል።
ሰኞ ሰኔ 1 2012 እኩለ ሌሊት ላይ በባሌ ዞን ድንሾ ወረዳ አካባቢ ተፈጽሞ የነበረውን የአቶ ሳዲቅ ሐጂ ኢብሮ ግድያን ተከትሎ ልዩ የምርመራ ቡድን በማዋቀር እየተንቀሳቀሰ መሆኑን የገለጸው የባሌ ዞን አስተዳደር በተደረገው ምርመራ የወንጀሉ ፍንጭ የታየባቸውን በቁጥጥር ስር ማዋሉን የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አሸናፊ ዮሐንስ ለቪኦኤ ገልጸዋል።
በተደረገው ማጣራት ስራ እስካሁን 12 ሰዎችን መለየት ተችሏል። 12 ሰዎች ከዚህ ወንጀል ጋር ተያያዥነት ያላቸው ተጠርጣሪዎች በቁጥጥር ስር ውለዋል።
የ12ቱ ሰዎች ማንነት ምንድን ነው?
10ሩ የስካውት ናቸው። የዚህ የፓርክ ጥበቃ አባሎች ናቸው። 2ቱ ደግሞ መደበኛ ፖሊሶች ናቸው።
የሚያገናኛቸው የጋራ ስራ ነበራቸው ወይ? የፖሊስና የፓርክ ጥበቃዎቹ በዛ ሰዓት አብሮ መቆየታቸው ምን ነበር ምክንያቱ?
የዛሬ 15 ቀን አካባቢ ነው ስራውን የጀመሩት። ከዛ ከፓርክ ጥበቃዎችና ኃላፊዎች ጋር በመቀናጀት ፓርኩ ላይ እየደረሰ ባለ ጥቃትና እየተፈጸመ ባለው ወንጀል በጋራ ሆነን መስራት እንዳለብን በጋራ ከተወያየን በኋላ በጋራ ተቋቁሞ እየተንቀሳቀሰ የነበረ ግብረ ኃይል ነው።
አሁን ምርመራውን ለማካሄድ እያደረጋችሁ ያላችሁበት ሂደት ላይ አሁን የፍርድ ቤት ሂደቱም ብዙም እንቅስቃሴ ያለው ስላልሆነ
ይህንን ጉዳይ እንዳይጓተትና ሁኔታውም ተሸፋፍኖ እንዳይቀር ልዩ ግብረ ኃይል ኮሚቴ ከዞን አቃቢ ሕግና ከዞን ፖሊስ መምሪያ ተቋቁመው ነው ጉዳዩን በደንብ እያጣሩ ያሉት።
የባሌ ዞን አስተዳደርና የአካባቢው ህብረተሰብ እማኞች እንደሚገልጹት ግድያው በተፈጸመበት ወቅት ሲንቀሳቀሱበት የነበረው ተሽከርካሪ ንብረትነቱ የዲንሾ ፓርክ መሆኑን የገለጹ ሲሆን ሌሎች ተያያዥ ጉዳዮችን በምርመራ እንደተደረሰበት ለህዝብ እንደሚገለጽ የባሌ ዞን ጸጥታና አስተዳደር ጽህፈት ቤት ኃላፊው አቶ አሸናፊ ዮሐንስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ታሪን ለዘገባው አመሰግናለሁ። ተከታዩ መጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። የቦረና ዞን ነዋሪዎች በዞኑ በርካታ ወረዳዎች የኦሮሚያ ክልል ልዩ የፖሊስ ኃይልና የፌዴራል መከላከያ ኃይል ለአባገዳነት ታይተው ያሉትን ጨምሮ በርካታ ሰዎችን አስረዋል ይላሉ። አንዳንድ የአካባቢው ነዋሪዎች እንደገለጹ ተታስረዋል የተባሉት ሰዎች በአካባቢው ቦረሞ ነጻነት ሰራዊት ስም የሚንቀሳቀሱትን ደግፋቸዋል በሚል ነው ይለዋል። የቦረና ዞን ጸጥታ ቢሮ በበኩሉ በዞን ውስጥ በትጥቅ ትግል የተሰማሩትን ለመደምሰስ ዘመቻ ላይ መሆኑን መናገሩን ጠቅሶ ገልሞ ዳዊት ተከታዩን አጠናቅሯል።
በደቡብ ኦሮሚያ ቦረና ዞን ውስጥ የክልሉና የኢትዮጵያ መከላከያ ኃይል አባላት በርካታ ሰዎች አስረዋል ብለዋል የዞኑ ነዋሪዎች። አንድ ስማቸው እንዲጠቀስ ያልፈለጉ የቦረና ዞን ነዋሪ ሰዎቹ ተጠርጥረው የታሰሩት በዞኑ እንደሚንቀሳቀሱ ከተነገረው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ነው።
ኤዲተር ባንክ ካና አክማሌ ነሚ ኡጅረኒ ኢዳንቱኒ ኢዳፌ ኮንቱኒ ኢዳክ ዱሪቱ ፍራ ፉላም የሰጥቶ እንድርቱ።
ከባለፈው ሳምንት ጀምረው በርካታ ሰዎች እየታሰሩ ነው። የስራት ከበፊቱ በጣም በተጠናከረ መልኩ ነው እየሆነ ያለው። ከታሰሩ መካከል ለአባገዳነት የታጩ ሰዎች አሉበት። የሀገር ሽማግሌዎች፣ ልጆች እንዲሁም ወጣቶች፣ የመንግስት ሰራተኞች በአጠቃላይ ማንንም ሳይለዩ ነው እያሰሩ ያሉት። የአሁኑን ዙር እስር ልዩ የሚያደርገው ደግሞ በቦረና ለአባገዳነት የታጩ ሰዎች ታላቅ ቦታ ይሰጣቸዋል። እጩ አባገዳ ጀልዴሳ ጉዮን አስረው ጣቢያ ነው ያሉት።
ታማሌ አባገዳ ሆኒቱ ገና ዱራንታና ነምኸና ሀበጅ ተኩማሌ ይዳኛ ገማ ማኒዳ አጀራ።
እኚህ የቦረና ዞን ነዋሪ አክለው ሲናገሩ እስሩ በተለይ ታጣቂ ሚሊሻዎች ይንቀሳቀሳሉ በተባሉ የቦረና ዞን ወረዳዎች ማለትም በዳስ፣ በአሬሮ፣ በሞያሌ፣ በዋጭሌ፣ በሚኦ፣ በድሬ፣ በኤልወዬ፣ በድብሉቅና በመሳሰሉት ማገርሸቱን ገልጸዋል።
ለኮብሱ ነማጋጅ ያቱ ነሚ ከመቃ በመጫላ ከመቃ ወልት አርገተን ገራማ አጉያ ለንደደንም ሊባብ ያጋም ካሊፎርኒያን ደረንም ሊብላማ ፎላኒ ማቃብ ካናጋሲን ዳጋሩ ለሚያገሰር ጀሩ ለሚያሚ ወልቀባ ጋር ሊብሸል ጃቲዩን ገማንና ፉላን ለሚ እንጅሩ።
የታሰሩ ሰዎች ቁጥር እስካሁን በውል አይታወቅም። እስካሁን ስማቸውን ያገኘን ሰዎች 210 ደርሰዋል። ግን በአግባቡ ቢቆጠር እስከ 600 ይደርሳል። ለምን ካልክ ሰዎች በብዙ ቦታ ነው ታስረው ያሉት። የታሰሩ ያሉት ደግሞ አሁን ላለው መንግስት ድጋፍ ያላሳዩ፣ በማህበራዊ ሚዲያ ትችቶችን የሚሰነዝሩ፣ መብታችን ሊከበር ይገባል የሚሉ ናቸው።
ለፌስቡክ ቢፈራት ወንደ ከነ ከታው ጅራፎ ጅሪ ንቲ አንዲ ቀጀሱን ደሙ ትንጅርቱ ወድ ናማ ምርዲሄን ተበጀሙ ቀፋይ።
የቦረና ዞን ነዋሪዎች መታሰራቸውን ካረጋገጡ ውስጥ አንዱ እጩ አባገዳ ጀልዴ ሰጉዮ ናቸው።
እኛማ ገዳ ተቆንዱ ዱባፉ ይሄ ወንኒ በከማን ተኮለ እንጀርቱ
እሱ አሁን ካንድ ዙር የገዳ ስራት በኋላ ነው ወደ አስተዳደር የሚመጣው። ለምን እንደታሰረ የሚታወቅ ምንም ነገር የለም። ነገር ግን በማህበራዊ ሚዲያ ባለፈው የዞን አስተዳደር ኃላፊዎች ተልተሌ ወረዳ ሄደው ጉብኝት ባደረጉበት ወቅት ያበል ወረዳም የተለያዩ ሰብሎችን የምታበቅል ወረዳ ስለሆነች ያስተዳደር ትኩረት ትፈልጋለች በማለቱ ነው ትችት ያቀርብብናል ብለው ነው ያሰሩት። ያበል ነው ያለው አሁን ከታስረ 5 ቀን ሆኖታል።
ያበሉም ግራ ማገርጉያ አፍሪ ሸኒ የከስቱሬ ግራ ንለን ፈቁምሳዲው ነሚ ያቦቲን ገዳለ ያዱፍቴ ጋፈቴ ግሶኒ ቡጉዮ ናቱ በካደኒ ዋን ተኮለሰ አንዲ ፍሬርለ ነርጂኒ።
የአሜሪካ ድምጽ ያነጋገራቸው የቦርና ዞን ነዋሪዎች ለታጣቂዎች ድጋፍ አድርጋቸዋል ተብለው በቁጥጥር ያሉ ሰዎች ላይ የዘጠታ ኃይሎች የሰባዊ መብት ጥሰት እየፈጸሙባቸው ነው ሲሉም ወንጅለዋቸዋል። አንድ የቦርና ዞን ዳስ ወረዳ ነዋሪ አራት የቤተሰባቸው አባላት በጎርሌ ታስረው ያሉበት ሁኔታ እንዲ ያብራራሉ።
ማቲስ እንቴ ታምለኒ ገኒ ያተኒ ሶራ ዱለት ሶራ ዲመ ሶራ ኡሜ ሶራ።
ከቤተሰቤ አሁን በጸጥታ ኃይሎች ታስረው ያሉት ጃተኒ ሶራ፣ ዱለቸ ሶራ፣ ጡሜ ሶራ ናቸው። እነኚህ አሁን የፈጸሙት ወንጀል የለም። ባለፈው በዳስ አካባቢ የጸጥታ ቢሮ ባልደረባ ተገሎ ነበር። በዚያ ምክንያት ነው አስራዎች ያሉት። እነሱ ግን ምንም የሚያውቁት ነገር የለም። አሁን ታስረው ባሉበት ቦታ የተደበደቡ ነው የሚገኙት። በጉልበታቸው አንብርክከው ያስኪዷቸዋል። ሲታመሙ የሚደርስላቸው አካል የለም። እናም በችግር ውስጥ ነው ያሉት።
ግርባኖ ፈመኑ ቁጃክ የታጠቁ ፈዛኒኒ ጋር ወላን እንግሩ አክሰስቲ ለዳን ጋር ማቴ የለኒ አንኮኮለ እንግሩ አከራከውም ቆይ ድረኝሽ።
እኚህ የዳስ ነዋሪ ታስረው ያሉትን ዘመዶችን መጠየቅ አስቸጋሪ መሆኑንም አክሎ ይናገራሉ። አቶ ጃርሶ ቦሩ የቦርና ዞን ጸጥታና ደህንነት ቢሮ ኃላፊ ስለ ጉዳዩ ተጠይቀዋል። በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ታጣቂዎች ከቀናት በፊት በዋጭሌና በዳስ ወረዳ በህዝብ ተሽከርካሪ ላይ ተኩስ ከፍተው ሰዎች አቁስለዋል ብለዋል። ከዚያ በፊትም በተለያዩ የቦርና ዞን ወረዳዎች ውስጥ ጥቃት ከፍተው እንደነበር አስተውሰው የዞን አስተዳደር ከኦሮሚያ ክልላዊ መንግስት የጸጥታ ኃይሎች እንዲሁም ከኢትዮጵያ መከላከያ ሰራዊት ጋር እርምጃ እየወሰደ ነው ብለዋል። እየተወሰደ ያለው እርምጃ በዞን አስተዳደር ኃላፊዎች ምራል ያሉት ኃላፊው በቁጥጥር ስር እየዋሉ ያሉት በወንጀል ድርጊት የተጠረጠሩ ናቸው ብለዋል። በእስር የመብት ጥሰት እየተፈጸመባቸው ስለተነገረው ሰዎች ሲመልሱ ደግሞ ቀጣዩን ብለዋል። አቶ ጃርሶ
አካዱማ ሴራቲን ቆራተሙ ወለ ኢሁማኒቲ ዮሃኒ ሚደንካማ ኡምናዳን ወኒ
በጋዊ መንገድ ነው ምርመራ የሚደረግላቸው እንጂ የሰባዊ መብታቸው ተጥሶ የሚደረግ ምርመራ ኔጋ የደረሰ ነገር ምንም የለም።
ኮንስቲቱሽናሊ ቪዮሌት ኮዳኒ ኢኑማኒቲ ነምራት ራወተን አናብር ተቀበል እንግል።
አቶ ጃርሶ በዘመቻው በቦረና ዞን የታሰሩ ሰዎች ቁጥር ስንት ይሆናል ተብሎ ተጠይቀው ቁጥሩን በውል እንደማያውቁት ገልጸዋል። በያበሉ ላለፉት ቀናት ታስረዋል ስለተባሉት እጩ አባገረጅልዴ ሰጉዮ ሲመልሱ የጸጥታ ኃይሎች አባገረጅልዴ ሳንትላንት እንደለቀቋቸው ለቪኦኤ አረጋግጠዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገልሞዳዊት ለዘገባው አመሰግናለሁ። አድማጮች ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገራለን። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ ተጋላጭ ሰው በምርመራ ከተረጋገጠ ዛሬ 90 ቀን ሆነው በተለይ ከአራት ሳምንታት ወዲህ ታዲያ ለቫይረሱ የተጋለጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ መምጣቱ ይታያል። ለስርጭቱ መስፋፋት አንዱ ምክንያት የሚተላለፉ መልእክቶች ሳይንሳዊ መንገድ አለመከተላቸው ነው ይላሉ አንዳንድ አስተያየት ሰጪዎች። ጣምጠው ተከታዩን አድርሳናለች።
በህብረተሰቡ ዘንድ የሚታየው መዘናጋት ከመተላለፉ መልእክቶች ሳይንሳዊ አለመሆን ጋር ተዳምሮ ቫይረሱን በመከላከሉ ሂደት ላይ አሉታዊ ተጽዕኖ አሳድሯል። ይህ የአንዳንድ ባለሙያዎችና የጤና ኃላፊዎች አስተያየት ነው። የህብረተሰብ ጤና አጠባበቅ ባለሙያ ዶክተር ግዛቸው አብደታ በረዳት ፕሮፌሰርነት ማዕረግ የአርሲ ዩኒቨርሲቲ መምህር ናቸው። ኮቪድ-19ን ለመከላከል ከጤና ባለሙያዎች የሚወጡ መልእክቶች ሳይንሳዊ በሆነ መንገድ ሊተላለፍ እንደሚገባ ያብራራሉ።
የኮሮና አንድ ቁጥር መተላለፊያ መንገዱ በትንፋሽ ከሰው ወደ ሰው የሚተላለፍ ሲሆን፣ መከላከያ መንገዱ የራሳችን ትንፋሽ ወደ ሰው እንዳይተላለፍ፣ የሰውም ወደኛ እንዳይጋባ መከላከል መሆን ሲገባው ሳይንሳዊ ባልሆነ ሁኔታ አሁን ስለተገባበት ከዋናው ከጤና ጥበቃ ሚኒስቴር ጀምሮ ከህብረተሰብ ጤና አጠባበቅ ኢንስቲትዩት ጀምሮ እየተላለፈ ያለው አንድ ቁጥር መከላከያ መንገድ ግን ስለ እጅ መታጠብ ነው የሚወራው። እጅ መታጠብ አይረዳም ማለት አይደለም። ነገር ግን ለአንድ ቁጥር መተላለፊያ መንገድ አንድ ቁጥር መከላከያ መንገድ ነው መቅረብ ያለበት። ያ በመሆኑ ምክንያት ሰዎች በመጀመሪያ ገና ስለ እጅ መታጠብ ተወርቶ አሁን ሰዎች ተሰላጭተው አሁን አንታጠብም ከማለት ድረስ እንዲደርሱ አደረገ።
መልእክቶቹ በሳይንሳዊ መንገድ ያለመተላለፋቸው አንዱ መገለጫ በህብረተሰቡ ዘንድ የሚታየው የአተገባበር ጉድለት መሆኑን ባለሙያዎች ይናገራሉ። ወይዘሮ አሰገደች ፀሐይ የኦሮሚያ ልዩ ዞን ነዋሪ ናቸው። ህብረተሰቡ ላፍና ላፍንጫ መሸፈኛ ጉዳይ የሰጠው ትኩረት አናሳ ነው በማለት የታዘቡትን ነግረውናል።
እርገንደርባጅሩ ሀርከሊቃችሁ
እየተላለፈ ያለው መልእክት እጅ መታጠብ፣ ርቀትን መጠበቅ፣ አፍና አፍንጫን መሸፈን እንዲሁም ከቤት አለመውጣት ነው። ብዙዎቹ ግን አፍና አፍንጫቸውን አይሸፍኑም። እጅ መታጠብ ላይ መሻሻሎች ይታያሉ። ነገር ግን በሽታው በትንፋሽ ይተላለፋል። ብዙ ሰዎች አፍና አፍንጫ መሸፈን ላይ ትኩረት እየሰጡ አይደለም። ህብረተሰቡ ከኮሮና ቫይረስ ራሱን እንዲከላከል ቫይረሱ በኢትዮጵያ ከተከሰተ ቀን ጀምሮ በተለያዩ የመገናኛ ዘዴዎች መረጃዎች እንዲደርሱ ሲደረግ መቆየቱን የሚናገሩት ደግሞ የኢትዮጵያ ጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ ናቸው። የሚተላለፉ መልእክቶች ግልጽና ሳይንሳዊ እንዲሆኑ እየተሰራ ነው ሲሉም ለአሜሪካ ድምጽ ተናግረዋል። ዶክተር ደረጀ አክለውም ከቫይረሱ መተላለፊያ መንገዶች ውስጥ ዋነኛው ካፍና ካፍንጫ የሚወጣው እርጥበት ያለው ፈሳሽ መሆኑን አስታውሷል። ህብረተሰቡም ይህም ከግምት እንዲያስገባ መደረግ ካለባቸው ጥንቃቄዎች ጋር በማያያዝ አብራርቷል።
እስካሁን ከሚታወቀውን አይለም ጤና ድርጅት ያደረገው ትልቁ ሰው ሲያስነጥስ ወይም ደግሞ ሲያስለው ሲናገር ከአፉ የሚወጡ ጥቃቅን ነጠብጣብ ነገሮች ናቸው። እንግዲህ ወደ ሌላው ሰው ሲገቡ በቀላሉ በሽታው እንዲተላለፍ የሚያደርጉ በእርግጥ በንክኪም እንግዲህ በበሽታ የተያዘ ሰው ሌላውን ሰው ሲጨብጥ ወይም ደግሞ የሆነ ነገር ከነካ በኋላ ያን ቦታ ሌላ ሰው ከነካ በቀላሉ እንዲተላለፍ ሊያስፈልግ ይችላል። እንግዲህ ሌሎችም ያልደረስንባቸው ነገሮች ሊኖሩ ይችላሉ፣ ግን በአብዛኛው በዚህ መንገዶች ነው። ይህን እንግዲህ ለመከላከል ትልቁ እንደተባለው ከቤት አለመውጣት፣ ከወጣንም ደግሞ ተገቢውን ትኩረት አድርገን ጥንቃቄ ማድረግ በጣም አስፈላጊ ነው። ከየትኛውም ነገር በላይ ግን በተለይ ሰዎች ከቤት የሚወጡ ከሆነ በሚሄድበት ቦታ ሁሉ የፊትና አፍንጫ ጭንብል ማድረግ ከየትኛው ነገር በላይ ይጠቅማል።
በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች በስፋት እየተስፋፋ ያለው የኮቪድ-19 ወረርሽኝ ለመግታት የጤና ሚኒስቴር ለህብረተሰቡ ግንዛቤ በመስጠት እንዲሁም ለመከላከል የሚረዱ ግብአቶችን በማቅረብ ላይ እንደሚገኝ ሚኒስትር ዴታው ዶክተር ደረጀ ገልጿል። ሰዎች በተለያዩ ምክንያት ያፍና አፍንጫ ጭንብል ማድረግ አይፈልጉም ያሉት ዶክተር ደረጀ ይህ ጊዜ እስኪያልፍ ግዴታ ነው በማለት መልእክት አስተላልፏል።
አፍና አፍንጫን በደንብ መሸፈን እንዲሁም ደግሞ መጣልም ካስፈለገ ስንጠል በአግባቡ መጣል ምን ያክል ጊዜ ነው የምናደርገው? አንዳንዱ ለብዙ ጊዜ አንድ ፊት ማስክ ሊያደርግ ይችላል። በየጊዜው እንግዲህ እንደ አቅራቦቱ መቀየርም አስፈላጊ ይሆናል። አንዳንዱ ጆሮ ላይ ብቻ አንጠልጥሎ እንዲ ዝም ብሎ የሚሄድበት አለ፣ ያለ ጊዜ ማውለቅ፣ እነዚህ ነገሮች አሉ እና ይህን ስናደርግ ደግሞ የእጃችን ጥንቃቄ አብሮ ማድረግ አስፈላጊ ነው። ስለዚህ ትኩረት ሊደረግበት ይገባል የጭንብል አጠቃቀማችን። ይህን ካደረግን በጣም ስርጭቱን መቀነስ ይቻላል ማለት ነው። በዚህ ላይ እንግዲህ እኛም በምንችለው መጠን እንግዲህ አንደኛ አቅርቦቱ በጣም እንዲስፋፋ እያደረግን የምንገኘው እኛም በጤና ሚኒስቴር እየገዛን እያስፋፋን ነው። ትንሽ መሻሻሎች አሉ።
የኮሮና ቫይረስን ለመከላከል ህዝቡ ከጤና ባለሙያዎች የሚተላለፍ መልእክቶችን ሳይሰላች መተግበር አለበት ያሉት ዶክተር ደረጀ አፍና አፍንጫን መሸፈን እንዲሁም እጅ መታጠብና ርቀትን መጠበቅ ያስፈልጋል ብለዋል። መዘናጋትም እንዳይኖር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው የምናልፈው። አሁን ኢትዮጵያውያን በአሜሪካ በግፍ የተገደለውን ጆርጅ ፍሎይድን ለማሰብ ባለፈው ሰኞ በሎስ አንጀለስ ከተማ በተጠራውና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶችና ብፁዓን ሊቃነ ጳጳሳት እንዲሁም ምዕመናን በተገኙበት ስነ ስርዓት ላይ አሰቃቂውን ግድያና በጥቅሉም በጥቁር አሜሪካውያን ላይ የሚፈጸሙ የዘረኝነት ምግባሮች አውግዘዋል። መንፈሳዊ አባቶች በተጨማሪም ጸሎት አሰምተዋል። ስነ ስርዓቱን የተከታተለው ዘጋቢያችን ዳንኤል አርጋው ተከታዩን አቀናብሯል።
ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከትላንት በስቲያ ሎስ አንጀለስ ዳውንታውን በተዘጋጀው የጆርጅ ፍሎይድ የመታሰቢያ ስነ ስርዓት ላይ የጥቁር ህዝቦች ህይወት ግድ ይለናል የሚሉ መፈክሮችን በመያዝ ግድያውን በጽኑ አውግዟል። በዚህ የመታሰቢያ ስነ ስርዓት ላይም የሰሜን ካሊፎርኒያ የኔቫዳ አሪዞና ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስና የደቡብ ካሊፎርኒያ ጳጳስ ብፁዕ አቡነ በርናባስ እንዲሁም ከተለያዩ ቤተክርስቲያን አድባራት የተወጣጡ አባቶችና ምዕመናን የተገኙ ሲሆን በጆርጅ ፍሎይድ ግድያ የተሰማቸውን ሀዘን ገልጸዋል። የደቡብ ካሊፎርኒያ ጳጳስ ብፁዕ አቡነ በርናባስ ለአሜሪካ ድምጽ እንዳሉት በአሜሪካ የጆርጅ ፍሎይድን ግድያ ተቃውመው የወንድሜ ደም የኔም ደም ነው ብለው የሚወጡ በርካታ ነጮችን ማየታቸው እንዳስደሰታቸው ገልጸው የኢትዮጵያ ህዝብም ከዚህ እንደሚማር ያላቸውን ተስፋ ገልጸዋል። ከተማ ነዋሪ የሆኑት አቶ ዳኛቸው ተሾመ በጆርጅ ፍሎይድ የመታሰቢያ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ተገኝተው አጋርነታቸውን እንዲያሳዩ ካስተባበሩት መሃል አንዱ ናቸው። ከጥቁር አሜሪካውያን ጋር አጋርነታችን ማሳየት ይኖርብናል ባይ ናቸው።
ለጆርጅ ፍሎይድ የልዩ ልዩ ሃይማኖት መሪዎች ስለሚመጡ ለእኛ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ብፁዕ አቡነ ባርናባስና ብፁዕ አቡነ ቴዎፍሎስ እኛ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ መጥተን አጋርነታችን ማሳየታችን መልካም ይሆናል። በተለይ አፍሪካን አሜሪካኖች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸው የልብ መተሳሰር ዛሬ ሳይሆን ከዛሬ 150 ዓመት ጊዜ ጀምሮ የነበረ ነው እና አጋርነታችን በዚህ ጊዜ ማሳየት ይገባናል የሚል ሀሳብ አቅርቤላቸው እነሱም በዚህ ተስማምተው ካህናቶቹንም አነጋግረው ጠቅላላ ካህናቶቹም መጥተው ስነ ስርዓቱ ላይ ተሳትፈዋል። ግን ማለት የምፈልገው እኔ እዚህ ያለን ኢትዮጵያውያን በሙሉ ልንገነዘበው የሚገባው ጥቁር ነን፣ አፍሪካውያን ነን፣ ጥቁር ነን። አሜሪካ ውስጥ ስንታይም ሆነ እኛን የሚቀበሉን እንደ ጥቁር ነው። ጥቁር አሜሪካዊ ነን። እዚህ ሲቲዝን ይሆን ከአፍሪካን አሜሪካን የሚለየን ነገር የለም። ልጆቻችንም ጥቁሮች ናቸው። የኔ ልጅ አሁን ምኒልክ ዳኛቸው እዚህ ያለ ፊትለፊቴ ምኒልክ ዳኛቸው እዚህም የተወለደው መንዚ አይደለም፣ ኦሮሞ አይደለም፣ የትግራይ ሰው አይደለም፣ ወላይታ አይደለም፣ ጋምቤላ አይደለም፣ አፍሪካን እና ልጆቻችን አፍሪካን አሜሪካኖች ናቸው። እኛም እዚህ ነው የመጣ ነው። እያንዳንዱ ቪዛ ተቀብሎ የመጣ ሰው በሙሉ በጥቁሮች ደም እነሱ በተሰቀሉት እነሱ በተቃጠሉት በውሻ በተነከሱት ሊንች በተደረጉት በነሱ በጥቆች ደም ነው ያንን ቪዛ አግኝቶ አሃብ ራይት ማለት ይቻላል። እና ይሄንን መገንዘብ ይኖርብናል። ባለ ውለታዎቻችን ናቸው። በነሱ ትግል ነው እዚህ መኖር ክብራችን ተከብሮ መኖር የቻለው። ተደጋግሮ ውርደትና ግስ ሲፈጸምላቸው ደግሞ አብሮ አለመቆም የነውር ጫፍ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ካሊፎርኒያ ሊቃ አባቶች እዚህ መምጣታቸው ከፍተኛ ከፍተኛ አጋርነትን የሚያሳይ ነው። በየስቴቱ እንደዚህ እንደሚደረግ ተስፋ አደርጋለሁኝ።
ይህ የጆርጅ ፍሎይድ የመታሰቢያ ስነ ስርዓት ማጠቃለያ ላይም በሃይማኖት አባቶች ቡራኬና የጸሎተ ፍትሐት ምስባክ በማስተማት ስነ ስርዓቱ ተጠናቋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አልጋውን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በቅርቡ በፖሊስ እጅ የተገደለውን የጥቁር አሜሪካዊን ጆርጅ ፍሎይድን ሞት ተከትሎ በመላው ዩናይትድ ስቴትስ በተቀጣጠለው የጸረ ዘረኝነት ተቃውሞ ዙሪያ ማህበራዊ መገናኛ ብዙሃን ላይ የሚታየው የተሳሳተና የተዛባ መረጃ ዋና ዓላማው በሰልፉ ላይ የታየውን ማህበራዊ አንድነት ዋጋ የሌለው ወይም ረብ የለሽ አድርጎ ለማቅረብና ለማጣጣል የታለመ ነው ሲሉ ባለሙያዎች ይተቻሉ። የአሜሪካ ድምጿ ማሪያ ፕሩስ ያጠናቀረችውን ዘገባ ጽዮን ግርማ ወደ አማርኛ መልሰዋለች።
በጆርጂያ የአሜሪካ ክፍለ ግዛት ነዋሪ የሆነችው ማርያም ጋቦሻሽሊ የጆርጅ ፍሎይድን ሞት ተከትሎ በተቀሰቀሱ የተቃውሞ ሰልፎች ዙሪያ በስደት አሜሪካን ሀገር ከሚኖሩ ጓደኞቿ ጋር ስትወያይ ወሬያቸው ተቃውሞ ሰልፉን ካስነሳው አሰቃቂ ግድያ ይልቅ በተቃውሞ ወቅት የተነሱ አመጾችና ንብረት ማውደሞች ላይ ትኩረት ሰጥተው እንደሚነጋገሩ ማስተዋሏን ተናገራለች። ይህንን አካሄድ ለመቀየርም በፌስቡክ ላይ ከአውሮፓ የፈለሱ ስደተኞች ብቻ በማህበራዊ መድረክ ሎና የዘር መብት ጥሰቶች ዙሪያ የሚወያዩበት ገጽ ከፍታለች።
We are from the region that has experienced colonialism, experienced ethnic oppression.
ሁላችንም የመጣነው በአውሮፓ ቅኝ ከተገዙ የዘር ጭቆናን ከቀመሱ የፖሊስን ጭካኔ ካዩና ፈላጭ ቆራጭ መንግስታት ካሏቸው ሀገሮች ነው። ግን አንዳንዶቻችን ነጭ የሚያገኘው የበላይነት ተጠቃሚ ስለሆነን በዘር ላይ የሚደርሰው መድሎ ቀጥታ አልደረሰብንም። ጥቁር አፍሪካውያንና አፍሪካ አሜሪካውያን እግር ውስጥ ሆነን ያለምንም ፍትህ ለዘመናት ባሳለፏቸው የባርነት፣ የግድያ፣ የፖሊስ ጭካኔና የመሳሰሉት ውስጥ አልኖርንም።
የዘር መድሎና በዜጎች መካከል ያሉ ኢፍትሃዊ አሰራሮችን የሚያነሱ ሐሳቦች በማህበራዊ ትስስር ሚዲያዎች አማካኝነት የሚሰራጩ ሐሰተኛ መረጃዎች ሰለባ ሆነው ቆይተዋል። ዋና አላማውም ሐሰተኛ ዘገባን በመጠቀም የዘር ጉዳይ ላይ የተዛባ አመለካከት እንዲኖር ማድረግ ነው። እንደምሳሌም በቅርቡ ዲሲ ብላክአውት የሚል ሃሽታግ በመጠቀም በትዊተር ላይ የተለቀቀውን የዲሲ ባለስልጣናት እየተካሄደ ያለውን ተቃውሞ ለማስቆም ተንቀሳቃሽ ስልኮችና ሌሎች ኤሌክትሮኒክስ መሳሪያዎች የኔትወርኪንግ ሲግናላቸውን ሆን ብለው እንዲጠፉ አድርገዋል የሚል የሐሰት መረጃን መጥቀስ ይቻላል። አሌክስ አንግራ የብሮኪንግስ ኢንስቲትዩት ፌሎ ናቸው።
The DC blackout campaign and the other propaganda campaigns that we saw surrounding the DC protests.
ዲሲ የተካሄዱ ባሉት የተቃውሞ ሰልፎች ወቅት ያየናቸው የዲሲ ብላክአውትም ሆነ ሌሎች የፕሮፓጋንዳ ዘመቻዎች በቅርቡ በተደረገው ምርጫ የውጭ ኃይሎች የአሜሪካ ሕዝቦች እንዲከፋፈሉና የሚያነሷቸው ሐሳቦች ጫፍና ጫፍ የተራራቁ እንዲሆኑ የተደረጉ ዘመቻዎችን ያስታውሳሉ።
የዲሲ ብላክአውት በትዊተር የማህበረሰብ መድረክ ላይ ጥቂት ተከታዮች ብቻ በነበሩት ገጽ የተጀመረ ዘመቻ መሆኑንና ሐሰተኛ በሆኑ ሌሎች አካውንቶች አማካኝነት እንዲሰራጩ በማድረግ በአጭር ጊዜ በህዝብ ዘንድ እንዲደርስ መደረጉን የዋሽንግተን ፖስት ጋዜጣ ዘግቧል። በክላምሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ፓትሪክ ዋረን የዚህ ገጽ ዋና ግብም ሰዎችን ግራ በማጋባት ትክክለኛ የሆነውንና ያልሆነውን መለየት እንዳይችሉ ማድረግ ነው ይላሉ።
Undermining social cohesion to make people believe that it's impossible to find out the objective truth about things and
ይሄ ማህበራዊ ትስስርን ለማላላትና ሰዎች ትክክለኛውን እውነት ማግኘት እንዳይችሉ ቢያንስ እንዳይጥሩ ለማድረግ የሚደረግ ጥረት ነው። ወደ ኋላ መለስ ብለን በ2016 በድረ ገጽ ጥናት የወጡ መረጃዎችን ስናይ በሁለቱም የግራ ዘመምና የቀኝ ዘመም የፖለቲካ ፍልስፍና ተከታዮች የተከፈቱ የማህበራዊ ገጽ አካውንቶችን አግኝተናል።
ዋረን እንደሚሉት ሐሰተኛ መረጃዎች በተለይ ደግሞ እንደ ክትባትና አሁን ያለው ኮቪድ-19 ወረርሽኝ አይነት ጉዳዮች ዙሪያ የሚሰራጩ ሐሰተኛ መረጃዎች የበለጠ አደገኛ ናቸው።
What is the transmission rate of COVID-19? I have no idea. People don't really know. It depends on all kinds of things.
የኮቪድ-19 ስርጭት መጠኑ ምን ያህል ነው? አላውቅም። ሰዎች በትክክል እያወቁ አይደለም። ይሄ በብዙ ምክንያት ሊሆን ይችላል። ነገር ግን እንደነዚህ አይነት እርግጠኛ ያልሆነባቸው ነገሮች ሐሰተኛ መረጃዎችን ለማሰራጨት ምቹ ናቸው።
የማህበረሰብ ሚዲያዎች ከጊዜ ወደ ጊዜ ሐሰተኛ መረጃዎችን በማጥፋት ወይም በማገድ ረገድ እየተሻሻሉ መምጣታቸውን ባለሙያዎች ያስረዳሉ። ነገር ግን በተለይ ትልልቅ የማህበረሰብ እንቅስቃሴዎች በሚካሄዱበት ወቅት ሐሰተኛ መረጃዎቹ አሁንም ይታያሉ። የብሩኪንግስ ኢንስቲትዩሽን ፌሎ አሌክስ አንግራ
If you were already protesting in DC, you were already very angry, understandably.
ተቃውሞውን እያሰማ ሰው በፖሊስ ጭካኔ ምክንያት ንዴት ውስጥ ነው። ስለዚህ መንግስት የሚወስዳቸው እርምጃዎች በተለይ ፖሊስ ከዜጎች ጋር ከፈጠረው ጸብ ጋር ተዳምሮ በጥርጣሬ ነው የሚመለከተው። ስለዚህ መንግስት የመገናኛ አውታሮችን ሙሉ ለሙሉ ዘጋ ተብሎ የተጋነነ መረጃ ሲወጣ በቀላሉ ይታመናል። ሰዎች ህገወጥ የሆኑ እርምጃዎችን እንዲወስዱም ይገፋፋል።
ሁለቱም ባለሙያዎች ሐሰተኛ መረጃን ሙሉ ለሙሉ ማጥፋት እንደማይቻል ቢስማሙም በድንገት የሚያጥለቀልቁ ሐሰተኛ መረጃዎችን ለማስቆም ግን መስራት ይቻላል ይላሉ። ሰዎችም ቆም ብለው ምን ያነበቡ እንደሆነና ውስጣቸው ካለው ስሜት ጋር ተደምሮ መጠቀሚያ እንዳይሆኑ እንዲመረምሩ ይመክራሉ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። በአገልግሎት ሰጪ በግንባታና በማዕድን ቁፋሮ ስራ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወኑት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን የሚጠቀሙ ቁጥራቸው አነስተኛ መሆኑን ደርሽበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት ለአሜሪካ ድምጽ አስታወቀ። ሁለተኛውን አገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋም የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል 19.4% ብቻ ዘመናዊ የምርት ሂደት የገበያ ብልሃቶችና ተቋማዊ አደረጃጀትን የመሰሉ ዘመንኛ ግኝቶችን ተግባራዊ ያደረጉ እንደሆነ አስታውቋል። መደረግ ይገባቸዋል ስላላቸው ምርምጃዎች ተቆሟል። ሀብታሙ ስዩም የተቋሙ ተመራማሪ ከሆኑት ዶክተር ጀማል መሐመድ ጋር ጥናቱን አስመልክቶ አጭር ቆይታ አድርጓል። ዶክተር ጀማል የጥናቱን ዓላማ በሚያስረዱበት ይጀምራል።
በመጀመሪያ የጥናት ዓላማ ዋናው ነገር አንደኛ መንግስት በዚህ በኢኖቬሽን ፖሊሲ በ2012 በፈረንጆች አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል። በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል፣ ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታ ምን ያህል የተሳለጠ ነው። በዋናነት ያተኮርነው የንግድ ተቋማት ላይ ነው። የንግድ ተቋማት ምን ያህል ኢኖቬቲቭ ነው፣ ከሌሎች ሀገሮች ሲታይ የት ላይ የቆመ ነው፣ ምን አይነት ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን፣ እነሱን ነገሮች ለማየት ነው።
ወደ ጥናቱ ግኝቶች እስቲ እንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው?
ኢኖቬሽን ያው ቴክኖሎጂ ብቻ አይደለም፣ የአስተራር ስርዓትንም የማርኬቲንግ ስርዓት የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረን የዳሰስ ነው። ያው የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥ ናቸው። ከዛ ውስጥ ወደ 19% ብቻ ናቸው በአለፉት በ2009 እና 2010 እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል፣ አዲስ የሆነ የገበያ አሰራር ሊሆን ይችላል፣ አደረጃጀት ሊሆን ይችላል። ከእነዚህ መካከል አንዱን የተገበሩት 19% ናቸው። በቁጥር ወደ 150 አካባቢ የሚሆኑ ናቸው።
ይህ ቁጥር እጅግ አናሳ ይመስለኛል። ለናሙና ከተመረጡት መካከል ከ20% ያነሱት አገልግሎት ሰጪዎች ድርጅቶችና ተቋማት ናቸው። እነዚህ አዳዲስና የተሻሉ ግኝቶችን ለመጠቀም የሞከሩት እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይህ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል?
ትክክል ነው። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘነው። ከሌሎች ሀገሮችም ጋር ለማነጻጸር ሞክረናል። እንደዚሁ ዝቅተኛ ነው የሆነ ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ተቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት 2-3 ዓመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ የተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው። በየቦታው የፖለቲካ ተርሞይል ስለነበር በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ እጥረት ነበር። ያ የውጭ ምንዛሬ እጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብአቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ እድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ እነሱ ደግሞ ዞሮ ዞሮ የሚያመርቱትና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ ያ ፍላጎታቸውን ወይም የኢኖቬቲቭ መሳቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ተጽዕኖ ፈጥሯል የሚለው ነገር ግን የበለጠ ስቴል በሆነ ጥናት መጠናት አለበት። ግን ከእነዚህ መላምቶች ያለፈ አይደለም በዋናነት።
እነዚህ ተቋማትና ድርጅቶች ያሉባቸውን አዳዲስ ቴክኖሎጂ እና አሰራሮችን የመጠቀም ደረጃቸውን ከሞላ ጎደል ያያችሁ ይመስለኛል። አሁን ካለበት ደረጃ ከፍ ብሎ እንደ ጎረቤት ሀገራትና እንደ ሌሎች ሀገራት አዳዲስ የቴክኖሎጂ ፈጠራዎችና አሰራሮችን ተቋማትና ድርጅቶች ይጠቀሙ ዘንድ ምን መደረግ እንዳለበት ጠቁማችኋል ወይ?
በደንብ ትኩረት ሰጥተን እሱ ላይ ጥቆማ አድርገናል። አንዱን ዋናው የመጀመሪያው ትኩረት ሊሰጠው የሚችለው ነገር ባገኘነው ጥናት ከቢዝነስ ፈርሞች ኢንተርኔት ተቋማትን በጠየቅነው ምክንያት ኢኖቬሽንን ላለማካሄድ ትልቁ ተግዳሮታቸው የነበረው የገንዘብ እጥረት ነው። የተለያዩ የገንዘብ ተቋማትም ንግድ ተቋማት የሚያበድሩት ለታወቁና ለተለመዱ የስራ ሂደቶች እንጂ ሪስክ ላላቸውና ላልታወቁ ውጤታቸው ገና ለማይታወቅ ነገሮች በብዛት አያበድሩም። ለአዳዲስ ጀማሪዎችም አያበድሩም ብዙ ጊዜና በጣም ዝቅተኛ ነው። ስለዚህ መንግስት ወይም ሌሎች ተቋማት የገንዘብ የፋይናንሻል ሴክተር ሬጉሌሽን ሊሆን ይችላል የተለያዩ ነገሮችን በዛ ጉዳይ ላይ ማስተካከል ያስፈልጋል። ሌላው ደግሞ በተቋማት መካከል ያለውን ግንኙነት፣ የእውቀት ልውውጥ፣ አዳዲስ ሀሳቦች አንዱ ከአንዱ ወስዶ ወደ ቢዝነስ የመቀየር እነዚህን ነገሮች የመደጋገፉን ስራ መሰራት አለበት። በተቋማት መካከል ሊሆን ይችላል፣ በኢንዱስትሪዎች እና በዩኒቨርሲቲዎች እውቀት በሚፈጥሩ ቴክኖሎጂ በሚያመርቱ ተቋማት ሊሆን ይችላል። ስለዚህ በእነዚህ ሀገሪቱ ውስጥ በሚሰሩ ኢኖቬሽን ሊመለከታቸው በሚችሉ ተቋማት መካከል ትስስር መፈጠር አለበት። ሌላው ነገር ምንድን ነው? እያንዳንዳቸው ተቋማት በውስጣቸው ኖሌጅ ማኔጅመንት ስርዓት መተግበር አለባቸው። ሀሳቦችን ወደ ተግባር የመቀየር የማሳደግ ስራ ወይም ስትራቴጂ ያስፈልጋቸዋል። ይህንንም ጠቁመናል። ሌላው የአይሲቲ ኢንፍራስትራክቸር ነው። እንግዲህ ኢኖቬሽን እውቀት ያስፈልገዋል። በሰፊው እውቀት መጠቀም ወይም ኖሌጅ ኢንቴንሲቭ የሆነ ሴክተር ነው። ስለዚህ እውቀት ከአንዱ ወደ አንዱ መሸጋገር አለበት። እሱም ደግሞ የእውቀት ሽግግሩን የሚያሳልጠው የኮሚኒኬሽን ኢንፍራስትራክቸሩ፣ ኢንተርኔቱ፣ የስልክ ልውውጡ፣ ሶሻል ኔትወርክ እሱ ጉዳይ እኛ ሀገር ላይ በጣም ዝቅተኛ ነው። 50% በታች ሆኑት ፈርሞች ናቸው የአይሲቲ ኢንፍራስትራክቸር የተጠቀሙት ኢኖቬሽን ናቸው። ሌሎቹ ያንን አክሰስ አልነበራቸውም ማለት ነው። ስለዚህ እዚህም ላይ የእውቀት ልውውጡ የተሳለጠ እንዲሆን የአይሲቲ ኢንፍራስትራክቸሩም በዛሱ መዳበር አለበት። እዚህ ላይ መንግስት ወይም ሌሎች ተቋማት የቻሉትን ያክል ኢንቨስት ማድረግ አለባቸው። ሌሎች ደግሞ ዩኒቨርሲቲ፣ የሰለጠነ የሰው ኃይል ያስፈልጋል ኢኖቬት ለማድረግ ያመርቷቸው ዩኒቨርሲቲዎችን ያን ያመርቷቸውን የሰው ኃይሎች ከኢንዱስትሪዎቹ ፍላጎት ጋር ተጣጣመ መሆን አለበት። ኳሊቲውም በዛው ልክ የተሻሻለ መሆን አለበት። ያው ረጅም ጊዜ የሚወስድ እንዲህ በቀላሉ መሻሻል ስላለው የሚሻሻል ባይሆንም ግን እነዚያ ጉዳዮች ላይ ጥቆማ ሰጥተዋል።
ዶክተር ጀማል አሁኑ እጅግ በጣም አመሰግናለሁ። ደህና ያምሹ።
እኔም አመሰግናለሁኝ።
ሀብታሙንና እንግዳውን ዶክተር ጀማል መሐመድን እናመሰግናለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉስ ታምሬና ከዋና አዘጋጇ ትስታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank you.